Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ማክሰኞ ሰኔ 23 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የሕዝብ ተወካዮችና የክልል ምክር ቤት ምርጫ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ በትናንትናው ዕለት አስታውቋል።
ኢህአዴግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በ500 ወንበሮች ላይ 27,347,332 ወይም 82.4% ድምፅ በማግኘት በሁሉም ላይ አሸንፏል።
የኢትዮጵያ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ናቸው። የተቃዋሚ ፓርቲዎች በበኩላቸው የምርጫ ውጤት ገዢው ፓርቲ በኢትዮጵያ ሕዝብ ላይ ፈላጭ ቆራጭ አገዛዝን ጭኖ ለመግዛት ያለውን ፈቃድ ያሳየ ነው ብለዋል። ዝርዝሩን ይዘናል። በሌላኛው ዝግጅት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሐምሌ ወር ኢትዮጵያን ሊጎበኙ እቅድ ወጥቷል። ግምገማ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሩዋንዳ መንግሥት ዋና የደህንነት ኃላፊ ጀነራል ካሬንዚ ካራኬ ብሪታንያ ውስጥ ተይዘው መታሰራቸውን ባለሥልጣናት አረጋግጠዋል። የሩዋንዳ የፍትሕ ሚኒስትር ጆንስተን ቡሲንጌ ለአሜሪካ ድምፅ ራዲዮ እንደተናገሩት ካራኬ መታሰራቸውን አረጋግጠው መንግሥት የታሰሩበትን ምክንያት ለማጣራት ከብሪታንያ ጋር እየተነጋገረ ነው ብለዋል። ካሬንዚ ካራኬ ስፔን ባቀረበችባቸው ጥያቄ መሠረት ተይዘው የታሰሩት በሲቪሎች ላይ ፈጽመዋል ከተባለው የጦር ወንጀል ጋር በተያያዘ ክስ ነው ሲሉ የብሪታንያ ባለሥልጣናት ተናግረዋል። የሩዋንዳ የውጭ ጉዳይ ሚኒስትር ሉዊዝ ሙሺንኳቦ በትዊተር አማካኝነት ባሰራጩት አስተያየት የምዕራባውያኑ ተባብሮ አፍሪካውያንን ማዋረድ ተቀባይነት አይኖረውም ሲሉ የካራኬን መታሰር አውግዘዋል። የሩዋንዳ የፍትሕ ሚኒስትር ጆንስተን ቡሲንጌ አክለውም ጀነራል ካሬንዚ ካራኬ ለንደን ከተማ የተያዙት አውሮፕላን ለመሳፈር ሲሞክሩ ነው ብለዋል። ጀነራሉ ከነገ በስቲያ ሐሙስ ፍርድ ቤት እንደሚቀርቡ ይጠበቃል። ደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ 170 ሌሎች በበሽታው መያዛቸውን ተከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጌ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግስታት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል። ኮሌራ ፈጣን በባክቴሪያ አማካኝነት የሚሰራጭ ሲሆን ተቅማጥና በሰውነት ውስጥ ከባድ የፈሳሽ እጥረት የሚያስከትል በሽታ ነው። ቶሎ ሕክምና ካልተደረገ በቀር ለህልፈት ይዳርጋል። በቀላሉ የሚሰራጨውም በተመረዘ ውሃና ምግብ አማካኝነት ነው። ኮሌራ በተለይ በስደተኞች ካምፖች ከባድ አደጋ የሚደቅ ነው። ሰው ምግብና መጠጡን በጋራና እየተካፈለ ስለሚጠቀም መሆኑን ሐኪሞች ይናገራሉ። በዓለም የጤና ድርጅት ሪፖርት መሠረት ባለፈው ዓመት ደቡብ ሱዳን ውስጥ የተከሰተ የኮሌራ ወረርሽኝ ቢያንስ የ167 ሰዎችን ሕይወት ሲያጠፋ ለሌሎች 6400 መታመም ምክንያት ሆኗል። ባለፈው ሳምንት ሰሜን ኢራቅ ውስጥ የተካሄደ የዩናይትድ ስቴትስ የአየር ጥቃት በቤንጋዚው የሊቢያ ጥቃት የሚጠረጠረውን አንድ የእስላማዊ መንግሥት ነኝ ባዩን አማጺ እንደገደለ ታወቀ። ይህ ተጠርጣሪ እንደ አውሮፓውያን ዘመን አቆጣጠር በ2012 ሊቢያ ውስጥ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ ጥቃት አካሂዶ አምባሳደር ክሪስቶፈር ስቲቨንስንና ሌሎች አራት አሜሪካውያንን መግደሉ አይዘነጋም። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ቃል አቀባይ ኮሎኔል ስቲቭ ዋረን እንደገለጹት የትናንት ሰኞ ሳምንት ሞሱል ውስጥ የተካሄደው ጥቃት ይህንኑ አሊ አውኒ አልሃዚ የተሰኘውን የአማጺ ቡድን አባል ነው የገደለው። ግለሰቡ ሰሜን አፍሪካና መካከለኛ ምስራቅ ውስጥ ከሚገኘውና ራሱን እስላማዊ መንግሥት ብሎ ከሚጠራው አሸባሪ ቡድን ጋር በቅርብ ይሠራ እንደነበር ተመልክቷል። በመጨረሻም ከአፍጋኒስታን ከሶሪያና ከሌሎችም አገሮች ለሚፈልሱ ሕፃናት የአውሮፓ ኅብረት የተሻለ አያያዝና ከለላ እንዲሰጥ አንድ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጥሪ አቅርቧል። ጥሪውን ያቀረበው የመብት ተሟጋቹ ሂዩማን ራይትስ ዋች ይፋ ባደረገው መግለጫ አፍጋኒስታን ውስጥ ከታሊባን የውትድርና ምልመላ ያመለጡ አያሌ ሕፃናት ያለምንም ረዳት ወደ የመጠለያ ካምፑ እየሸሹ መሆናቸውን አመልክቷል። ዜናው አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። ኢህአዴግና አጋሮቹ የግንቦት 16ቱን ምርጫ 100% ለማሸነፍና 547ቱንም የፓርላማ መቀመጫዎች ሙሉ በሙሉ ለመያዝ የአንድ ምርጫ ክልል ውጤት ብቻ ይጠብቃሉ። የምርጫውን አጠቃላይ ውጤት በትናንትናው ዕለት ይፋ ያደረገው የኢትዮጵያ ምርጫ ቦርድ ኢህአዴግና አጋሮቹ ከ547 የፓርላማ መቀመጫዎች 546ቱን ማሸነፋቸውን አመልክቷል። ውጤቱ እየተጠበቀ ያለው ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋ ጊምቦ ጓታ የምርጫ ክልል ነው። እስክንድር ፍሬው ተከታዩን ልኳል።
የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው አጠቃላይ ውጤት ቀደም ሲል የተገለጸውን ጊዜያዊ ውጤት ያጠናከረና ከአንድ በስተቀር የሁሉም የምርጫ ክልሎች ውጤት የታወቀበት ነው። ውጤቱን ይፋ ያደረጉት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ኢህአዴግ በተወዳደረባቸው የምርጫ ክልሎች ሁሉ ማሸነፉን አብራርተዋል።
ለዚህ ተወካዮች ምክር ቤት የኢትዮጵያ ሕዝቦች ተወካዮች ምክር ቤት 547 መቀመጫዎች አሉት። በጠቅላላ 52 የፖለቲካ ፓርቲዎችና 9 የግል እጩዎች በ547ቶቹ ላይ ተወዳድረዋል። ከነኚህ ውስጥ ኢህአዴግ በአምስት ክልሎች እና 2 ከተማ አስተዳደሮች በድምሩ በ500 ወንበሮች ላይ ማለትም በትግራይ በ38 በአማራ በ137 በኦሮሚያ በ178 በደቡብ ብሔር ብሔረሰቦች እና ህዝቦች በ122 በሐረሪ በ1 በአዲስ አበባ በ23 በድሬዳዋ በ1 ተወዳድሮ ዋጋ ካለው 33,201,969 ድምር ውስጥ 27,347,332 ወይም 82.4% ድምፅ በማግኘት በሁሉም ላይ አሸንፏል።
እናም ኢህአዴግ ለ501 የፓርላማ መቀመጫዎች ተወዳድሮ 500ን ማሸነፉን ነው ፕሮፌሰር መርጋ የገለጹት። ያንደኛው የምርጫ ክልል ውጤት ገና እየተጠበቀ ነው። በአፋር፣ ሶማሌ፣ ጋምቤላና ቤንሻንጉል ጉሙዝ ክልሎች ኢህአዴግ እጩዎች አያቀርብም። በእነዚህ አካባቢዎች የሚወዳደሩት ክልሎቹን የሚያስተዳድሩት ኢህአዴግ አጋር ብሎ የሚጠራቸው ድርጅቶች ናቸው። እናም የቀረውን 46 ወንበር እነዚሁ ድርጅቶች ማሸነፋቸው በዛሬው መግለጫ ተመልክቷል። እስካሁን በተገለጸው ውጤት ኢህአዴግና አጋሮቹ ከ547 መቀመጫዎች ቢያንስ 546ቱን አሸንፈዋል ማለት ነው። ቦርዱ እንዲህ አይነቱን በዝረራ የማሸነፍ ውጤት እንዴት እንደሚመለከተው የተጠየቁት ፕሮፌሰር መርጋ ውሳኔው የህዝቡ ነው ብለዋል።
የህዝቡ ውሳኔ ቦርዱ ቀይሮ ከሆነ ተጠያቂ ነው። የህዝብ ውሳኔ መግለጽ ነው የቦርዱ ስራ። ቦርዱ የመረጠው የስልጣን ምንጭነቱ ስልጣኑን ያለው ወኪሉን መምረጥ ያለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ የመረጠውን ውሳኔ ማውጣት ነው። ኢህአዴግ በትልቅ ልዩነት አሸነፈ። ይሄ የህዝብ ውሳኔ ነው። ሌሎች ያገኙት ድምፅ አለ ይጫናል ብያቸዋለሁ። አሁን ለምሳሌ መድረክ ሁለተኛ ወጥቷል በአገር ደረጃ። ሰማያዊ ፓርቲ ሶስተኛ ወጥቷል በአገር ደረጃ። ግን አብላጫ ድምፅ ነው የኛ አብላጫ ድምፅ ስለሆነ ኢህአዴግ በተወዳደረባቸው ክልሎች አምስት ክልሎች ትግራይ፣ አማራ፣ ኦሮሚያ፣ ደቡብ፣ ሐረሪ እና በሁለት ከተማ አስተዳደሮች በአዲስ አበባ በድሬዳዋ አሸንፏል። ከ7 ሚሊዮን በላይ ድምፅ በማግኘት አሸንፏል። እና ይህንን ምንም ማድረግ አይቻልም። የህዝብ ውሳኔ ነው። ቦርዱ ስለፈለገ ስላልፈለገ አይደለም። ህጉ ያከብራል። ቦርድ ህግ አስፈጻሚ ነው። ህጉ የምለውን መሰረት አድርጎ አመቺ ሜዳ ምቹ ሜዳ ለሁሉም ፖለቲካ ፓርቲዎች አመቻችቶ አወዳድሮ ህዝቡ በነቂስ ወጥቶ በነቂስ ተመዝግቦ በነቂስ መርጧል። ይህንን ውጤት ይዘን ነው እኛ ለእናንተ ቪዲዮ የቀረብነው።
ውጤቱ ገና ያልተገለጸው ዘግየት ብሎ የተካሄደውና ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋው ጊምቦ ገዋታ የምርጫ ክልል ነው። በዚያም ቢሆን የኢህአዴግ እጩ እየመሩ መሆናቸውን ዘገባዎች አመልክተዋል። ከትናንት በስቲያ የወጣው አዲስ አድማስ ጋዜጣ እንደጠቀሰው የኢህአዴግ እጩ ዶክተር መብራቱ ገብረ ማርያም 44,000 ድምጽ ሲያገኙ በግል የተወዳደሩት ዶክተር አሸብር ወልደ ጊዮርጊስ ያገኙት 9,000 ነው። የቦርዱ መግለጫ እንደጠቆመው ለክልል ምክር ቤቶች በተካሄደው ምርጫም ኢህአዴግና አጋሮቹ ተመሳሳይ ውጤት አስመዝግበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምርጫው ውጤት ፈላጭ ቆራጭ አገዛዝን በኢትዮጵያ ሕዝብ ላይ ጭኜ መግዛት እችላለሁ የሚለውን መልእክት ኢህአዴግ ያስተላለፈበት ነው ሲሉ የመድረክ አመራር አባል ተናገሩ። ውጤቱ አላስገረመኝም ሲሉ የገለጹት ደግሞ የሰማያዊ ፓርቲ ፕሬዚዳንት ናቸው። መለስካቸው አማሃ ከአዲስ አበባ የተቃዋሚዎቹን ምላሽ ይዟል።
ፈላጭ ቆራጭ አገዛዝን በኢትዮጵያ ሕዝብ ላይ ጭኜ መግዛት እችላለሁ የሚለው መልእክት ሁሉም በማያሻማ ቋንቋ እንድረዳ ለማድረግ የፈለገ ይመስላል።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትም ተገኘ የተባለው ውጤት መላምቶችን ያረጋገጠልኝ ነው ሲሉ ይናገራሉ። ከዚህም በላይ ግን ለእኔ ውጤቱ አስደንጋጭም ያስገረመኝም አልነበረም ብለዋል።
ከምርጫውም በፊት ሰማያዊ ይዞት እንደነበረው ነጻነት ለፍትሐዊ ምርጫ ብለን ምርጫ ማድረግ ወይም የህዝብ አስተዳደር ሊመጣ የሚችለው ከአማራጮች መምጣት ስለሆነ ያንን ለማድረግ ደግሞ ዜጎች ነጻነት እንደሚያስፈልጋቸው፣ የዜጎች ነጻነት አላቸው ማለት ተቋማት ነጻነት አላቸው ማለት ነው። በዛ ደረጃ እንደሆነ አውቀን ነጻነት ለፍትሐዊ ምርጫ ብለንም ዘመቻ የጀመርነው ነገር ትክክለኛ ፖሊሲያችን እንደነበረ የሚያሳይ ነገር ሆኖ ነው ያየሁት። በውጤቱ ግን ብዙ አልተደናገጥኩበትም አልተገረምኩበትም።
ዶክተር መረራ ጉድና አክለውም ምርጫ ቦርድ ጊዜያዊ የምርጫ ውጤት ከገለጸ በኋላና ከዚያ ቀደም ብሎም መድረክ ባወጣቸው መግለጫዎች የምርጫውን ሂደትና ድምፅ በተሰጠበት ዕለትም ያጋጠሙ ችግሮችን አስመልክቶ አቋሙን መግለጹን አስታውሰዋል። የምርጫ ውጤትም ሆነ ሂደት በገለልተኛ አካል ይመርመር ማለቱንም አስምረውበታል። በሌላ በኩል ደግሞ መድረክ የህዝብ ድምፅ ተዘርፈዋል ብሎ ትግሉን አያቆምም ብለዋል።
ያንን የህዝብ ድምፅ አትስረቅ ልል የሚችል ህዝብ ተደራጅቶ እስኪመጣ ድረስ ኢህአዴግ ያንን ጨዋታውን ቀጥለዋል። መድረክም ያለው ምርጫ የህዝብ ድምፅ ተሰረቀ፣ በጉልበት ተቀማ ብለን እጃችን አጥፈን ቤታችን ገብተን የምንተኛበት ምክንያት የለም። ህጋዊና ሰላማዊ ትግላችንን እንቀጥላለን። እንግዲህ የመድረክ አባሎችም በአጠቃላይ እስካሁንም ስንገመግም ነበር። ዞሮ ዞሮ ግን እንዳልኩኝ እንግዲህ መድረክ ህጋዊና ሰላማዊ ትግሉን ይቀጥላል። ዝርዝር መግለጫ በሰሞኑ መድረክ ያወጣል።
አቶ ይልቃል ጌትነትን በበኩላቸው የተገኘው ውጤት የምርጫው ሂደት ውጤት መሆኑን አስታውሰው ነጻነት በሌለበት የሚካሄድ ምርጫ ምርጫ ሊባል እንደማይችል ይናገራሉ። ስለሆነም ይህ ውጤት ለኢህአዴግም ሆነ ለተቃዋሚ ፓርቲዎች ነጻ ምርጫ ለማድረግ ከተፈለገ ምን መሰራት እንዳለበትም ማሳየት የቻለ ነው ይላሉ።
ባለፉት 10 ዓመታት ከሆነው ነገር አንጻር ሳይ የዛ ውጤት በተግባር ተገለጸ። አፋኝ አዋጆች ወጥተዋል። በዛ አዋጅ መሰረት ነጻ ጋዜጦች ተዘግተዋል። የእምነት ነጻነት የጠየቁ ሰዎች እስር ቤት ናቸው፣ መፍትሄ አላገኙም። ብዙ ጋዜጠኞች ወይ ተሰደዋል ወይ እስር ቤት ናቸው። ብዙ የፖለቲካ መሪዎች እስር ቤት ናቸው። የዛ ውጤቱ ደግሞ አሁን አንተ እንደምትለኝ 546 ምናልባት ያልታወቀውንም ጨምሮ 100% የማሸነፉ ውጤት የነዛ ሂደቶች ማሳያ እና መገለጫ ነው። ስለዚህ እነዚህ ነገሮች መልክ ይዘው ኢትዮጵያ ወደ ዲሞክራሲ እንድትሸጋገር ከአገዛዝ ከተፈለገ ምን መደረግ ያለበት የሚለውን ጥያቄ ጥሩ የቤት ስራ መስራት እንዳለብን ያሳየኛል ማለት ነው።
ምርጫ ቦርድ ምርጫው በተጠናቀቀ በጥቂት ቀናት ውስጥ ይፋ ባደረገው ጊዜያዊ የውጤት መግለጫ 442ቱን የፓርላማ መቀመጫዎች ገዢው ፓርቲና አጋር ድርጅቶች ማሸነፋቸውን ይፋ አድርጎ እንደነበረ አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በምርጫ 2007 ዙሪያ እስካሁን ይፋ ከሆኑ የምርጫ ውጤቶች ያልተገለጸው የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ከገዢው ደኢዴን ኢህአዴግ ጋር የተወዳደሩበት የቦንጋ ጊምቦ ጎአታ የምርጫ ክልል ነው። ዶክተር አሸብር ወልደ ጊዮርጊስን ስለ ምርጫው ሂደትና ውጤት አነጋግሬያቸው የሚከተለው ምላሽ ሰጥተዋል።
ኢህአዴግ ያው በሀገር አቀፍ ደረጃ የህዝብን ይሁንታ አግኝቶ አሳምኖ ያሸነፈ ድርጅት ነው። አሁን ቦንጋ ላይ እኔ የገጠመን ችግር ፓርቲውን ወይም ድርጅቱን ገዢውን ፓርቲ ይገልጸዋል ብዬ አላምንም፣ አልወስድም። አንድ ሁለት ግለሰቦች ያቀናበሩት ችግርና በእኔ ምርጫ ክልል የገጠመ ችግር ስለሆነ ቦንጋ ጓታ ላይ የተፈጠረውን ችግር ለገዢው ፓርቲ ባመለከትም ለደህደን ባመለከትም እነሱም ይጸየፉታል የዚህን አይነቱን ችግር መፍትሄ ይሰጡታል የሚል እምነት አለን። በሌላም በኩል ደግሞ ብሔራዊ ምርጫ ቦርድ በየጊዜው ላቀረብኩት አቤቱታዎች ደከመኝ ሰለቸኝ ሳይል ፍትህ ሳያጓድል እየተከታተለ ይገኛል። በዋናነት ደግሞ የሀገሪቱን ህገ መንግስትና ያንን ህገ መንግስትን ተከትሎ የወጡት አዋጆች ተከትዬ መብቴን ለማስከበር ከመጨረሻው ስለምንቀሳቀስ ብዙ ችግር ነው ብዬም አላስብም።
ብዙም ችግር ብዬ ነው አላስብም ሲሉ እንግዲህ ከዚህ ቀደም እርሶ የሚወዳደሩት የገዢው ፓርቲ ኢህአዴግን ፖሊሲ በመቃወም ሳይሆን የመልካም አስተዳደር ችግሮችን በተመለከተ ለመራጮችም ይገልጹ የነበረው ይሄንን ነው። የእርሶ የምረጡኝ ዘመቻ ውስጥ ግን ችግር እንደነበረ በስፍራው ተገኝተን እኛም ተከታትለናል እና አንድ ሰው በድንጋይ ተደብድቦ ህይወቱ አልፏል። ቦንጋ ጊምቦጓታ አካባቢ 13 ሰዎች መቁሰላቸውን በድንጋይ ተደብድበው ተመልክተናል። ይህን ሁኔታ ሲመለከቱ ምርጫው ሂደቱ ፍትሃዊ ነው የሚያስብል ነው?
እኔ በአጋጣሚ ሆኖ ውጭ ሀገር ነው የነበርኩት። እንደነገርኩ ችግሮች በምርጫው ሂደት ብሔራዊ ምርጫ ቦርድም አረጋግጦ ምርጫውን ሳስፔንድ ያደረገበትን ምክንያት ምርጫ ለማካሄድ ሁኔታዎች አልተሟሉም በሚል ስለሆነ አሁን አንዳንድ ጉዳዮች በህግ ደረጃ የተያዙ ስለሆነ እዚያ ውስጥ ገብቶ መናገሩ የህጉ ያው ሂደት ላይ የፍትህ ሂደቱ ላይ ተጽዕኖ እንዳያሳድር በሚል ሪዘርቬሽን ይኖረኛል። በተረፈ ግን ችግሮች ስለነበሩ ያ ብሔራዊ ምርጫ ቦርድ ምርጫውን ላልተወሰነ ጊዜ አግዶት ነው ከዚያ ጊዜ ሲያገኝ ማካሄድ የቻለው።
የምርጫውን ውጤትስ እንዴት ነው የሚመለከቱት? ለምርጫ ቦርድ ያቀረባችሁት አቤቱታዎች አሉ ወይስ ውጤቱን በጸጋ ነው የተቀበላችሁት? አንዳንድ ጋዜጦች እንዲያውም ዶክተር አሸብር ወልደ ጊዮርጊስ በስፋት ተሸንፈዋል እያሉ እየዘገቡ ነው።
ችግሮች እንደነገርኩ በዚህ በእኔ ምርጫ ጣቢያ በወንጋ ገዋታ ምርጫ ጣቢያ ላይ ያጋጠሙ ችግሮችን የነበሩ ጉድለቶችን ከምርጫ ስርዓት የወጡ ጉዳዮችን በሀገር ደረጃ የተካሄዱት ምርጫዎች ሊገልጹ የማይችሉ በዚህ አካባቢ በልህ የተሰሩ ጥፋቶችን አቅርበናል።
ምንድን ናቸው እነሱ? ለአድማጭም ለአካባቢዎት ድምፅ ለሰጠውም ህዝብ ለመግለጽ ያህል ያዳምጣሉ እነርሱም እና ምንድን ናቸው እነዚህ በዝርዝር?
እዚህ ላይ ክስ ካቀረብኩ በኋላ ሚዲያ አግኝቻለሁ ብዬ ብናገር ባያዝ ላደርግ እችላለሁ ሌላውን ወገን፣ ፌርም አይሆንም። ስለዚህ ያቀረብኳቸውን አቤቱታዎች በጥቅሉ አቅርቤያለሁ። በኋላ ግን ይፋ ማድረግ ቢሆን ነው ትክክል የሚሆነው።
መልካም። ውጤቱን አስመልክቼ አንስቼ ነበር አስቀድሜ ጥያቄ። የሚያሸንፉ ይመስሎታል?
ማሸነፍማ በትክክል አሸንፋለሁ፣ ለምን አላሸንፍም?
ውጤቱ ግን ያን ያመለክታል ወይ?
ከአሁን የደረሰ ምንም አይነት መረጃ የለም። እውነቱን ለመናገር እኔ የወጣሁት ከቦንጋ ሰኞ እሑድ ዕለት ምርጫ ሌሊት ስልክ የሌለበት ቦታ ነው። ጓታ እንግዲህ ቦንጋ ሄደህ ከሆነ ሩቅ ቦታ ነው። ስልክ የማይገባበት የማንገናኝበት ቦታ ነው። 70% ድምፅ ያለበት ቦታ ላይ ወደዚህም አካባቢ አምሽተው ነው ብዙዎች የወጡት። ሌሊት ነው የወጣሁት ከቦንጋ። ከቦንጋ ስወጣ ሰኞ ዕለት ነው አዲስ አበባ የገባሁት። ምክንያቱም ለአቤቱታ የተወሰነ ጊዜ ገደብ ስለሆነ የያዝኳቸውን መረጃዎች ይዤ ሌሎችም ከኋላ እንዲከተሉ አድርጌ ነው። ምክንያቱ የምርጫውን ሂደት ከቀኑ ጀምሮ ሲከታተል ስለነበረ እና የተፈጠሩት ሁኔታዎች ለየትኛውም ወገን የማይበጁ ናቸው ብዬ ስለማስብ ይህ ወደ አቤቱታ ለማቅረብ ነበረ የተፋጠንኩት እና የደረስኩት።
እንግዲህ በስተ መጨረሻ ዶክተር አሸብር፣ እኔም ቦንጋ ተገኝቼ የዝግጅት ክፍላችን ሰፋ ያሉ ዘገባዎችን ሲያቀርብ ነበረ። ደረሱ የተባሉ የድብደባዎችን ግድያዎችንም የተመለከቱ ዘገባዎች፣ ምርጫው መራዘሙን የተመለከቱ ዘገባዎች አቅርበናል። በዛን ወቅት የእርሶን የምረጡኝ ዘመቻ ውስጥ በበጎ ፈቃድ ያገለግሉ የነበሩ በርካታ ሰዎችን ስናነጋግር ዶክተር አሸብር ወልደ ጊዮርጊስ በአጠቃላይ የኢህአዴግን ፖሊሲ ተቃውሞም አይደለም በዚህ ምርጫ ውስጥ የገቡት፣ ነገር ግን ለዛ እንኳ በር አልተከፈተም፣ ድብደባ ይደርስብናል፣ ቤቶች ይቃጠላሉ፣ ይሄው በድንጋይ ተደበደብን ሲሉ ነበር። እርስዎ አጠቃላይ ሁኔታው እንዴት ነው የሚያዩት?
ስለ ጉዳዩ የማውቃቸው ነገሮች አሉ፣ ግን በህግ ሂደት ላይ ያለ ጉዳይ ስለሆነም የምክር ቤት አባል ነኝ፣ ህግ ምን እንደሆነም ጠንቅቄ አውቃለሁ። በዚህ ደረጃ ያለን ነገር አሁን እዚያ ውስጥ ገብቼ ብናገር ትክክል አይመጣም። ከዚህ በአጠቃላይ ግን በእኛ አካባቢ ምርጫው እንዲራዘም ያደረጉ ምክንያቶች አሉ። ቦርዱም ቸልተኛ ሳይሆን ጉዳዩን ትኩረት ሰጥቶ ሲከታተል ቆይቷል። ከዚያም በኋላ ውሳኔዎች እዚያ ላይ በከባድ ውሳኔ ነው በአገር ደረጃ ምርጫን ሰስፔንድ ማድረግ ትልቅ ውሳኔ ነው። እዚህ አይነት ውሳኔ በቁርጠኝነት ቦርዱም የደረሰበት ስለሆነ ይህንን ጉዳይ ቦርዱም እንደያዘው ቢይዘውና የፍትህ አካሉም የህግ አካሉም ይህንን ጉዳይ እስከ መጨረሻው ተከታትሎ ለህዝቡ ስለሚያሳውቀው አሁን እዚያ ጋር የኔ ኢንተርቬንሽን የፍርድ ሂደቱን የማጣራት ሂደቱን እንዳያዛባ ከሚል ነው ሪዘርቬሽን የመረጡ።
የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ለሰጡን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ሐምሌ ወር ኢትዮጵያን እንደሚጎበኙ ባለፈው አርብ ከዋይት ሀውስ ቤተ መንግስት የወጣ መግለጫ አስታውቋል። ፕሬዚዳንት ኦባማ በስልጣን ላይ እያሉ ኢትዮጵያን ለመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ይሆናሉ። ፕሬዚዳንቱ በጉብኝታቸው ከኢትዮጵያ መንግስት ባለሥልጣናትና ከአፍሪካ ህብረት መሪዎች ጋር በጋራ ጉዳዮች ላይ እንደሚወያዩም ተገልጿል። አርብ ዕለት ዜናው እንደተሰራጨ የሰብአዊ መብት ተቆርቋሪ ድርጅቱ ሁማን ራይትስ ዋች ፕሬዚዳንት ኦባማ ኢትዮጵያን ሲጎበኙ የጎደፈው የኢትዮጵያ መንግስት የሰብአዊ መብት አያያዝ ላይ ከመሪዎች ጋር በግልጽና በይፋ ውይይት እንዲያደርጉ ጠይቋል። ከፕሬዚዳንት ኦባማ የኢትዮጵያ ጉብኝት ምን ይጠበቃል? የሰብአዊ መብት አያያዝስ ላይ የሚኖረው አንድምታ ምንድን ነው? እነዚህና ሌሎች ጥያቄዎችን በማንሳት ባልደረባችን ትዝታ በላቸው የቀድሞ የዩናይትድ ስቴትስ አምባሳደር በኢትዮጵያ አሁን ደግሞ በጆርጅ ዋሽንግተን ዩኒቨርሲቲ ኤሊየት የዓለም አቀፍ ጥናት ተቋም ፕሮፌሰር የሆኑት ዴቪድ ሺንን አነጋግራለች።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአውሮፓውያን ነሐሴ ወር ፍጻሜ የአፍሪቃ ቀንድ ጉብኝታቸው መጀመሪያ የአባታቸው አገር ወደ ሆነችው ኬንያ ነው የሚያቀኑት። እዚያም ነጋዴዎችን ከድርጅቶች ከመንግስታትና ከንግድ መሪዎች የማገናኘት ዓላማ ያለው የ2015 ዓለም አቀፍ ዓመታዊ የንግድ የመሪዎች ጉባኤ ላይ ይገኛሉ። ኦባማ የዩናይትድ ስቴትስ ፕሬዝደንት ከሆኑ ወዲህ ኬንያን ሲጎበኙ የመጀመሪያ ጊዜያቸው ይሆናል። ከዚያም ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዝደንት በመሆን ወደ አዲስ አበባ ያቀናሉ። ጉብኝቱ ተገቢ ነው ይላሉ ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ዴቪድ ሺን።
I think this is an indication that the relationship between the United States and Ethiopia is
ይህ በዩናይትድ ስቴትስና በኢትዮጵያ መካከለ ያለው ግንኙነት ብዙ አመታትን ያስቆጠረ መሆኑን የሚያሳይ ነው የሚመስለኝ። ግንኙነቱ ከአጼ ምኒልክ ዘመን አንስቶ እስከ ዛሬ ቀጠለ ሲሆን በዚህ ጊዜ ሁሉ አንድ የዩናይትድ ስቴትስ ፕሬዝዳንት ስራ ላይ ያለ ወይም በስልጣን ዘመኑ ኢትዮጵያን ጎብኝቶ አያውቅም። ፕሬዝደንቱ ኬንያ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ ለመገኘት ወደዚያ እንደሚጓዙ ዋይት ሃውስ አስታውቋል። በዚያውም በአካባቢው የምትገኘውን ኢትዮጵያንም በአጀንዳቸው ውስጥ ለማካተት ወስነዋል። ስለዚህ ጉብኝታቸው አሁን አስፈላጊነቱ የጎላ ነው።
ስለ ፕሬዝደንቱ የአፍሪቃ ቀንድ ጉዞ የሚያወሳው ከዋይት ሃውስ የወጣ መግለጫ ጉብኝቱ በሐምሌ 2014 ዩናይትድ ስቴትስ እና የአፍሪካ መሪዎች በዋሽንግተን ያካሄዱት ጉባኤ ያስገኘውን ውጤት ያጠናክራል። አሜሪካ ሸሪክ የአፍሪካ ሀገሮች ውስጥ መዋለ ንዋይ ለማፍሰስ ያላትን የረጅም ጊዜ ቁርጠኝነትም ያጎላል ብሏል። የሰብአዊ መብቶች ተቆርቋሪ ድርጅት ሁማን ራይትስ ዋች አስከትሎ ባወጣው መግለጫ ኢትዮጵያ አብዛኛውን ጊዜ በአፍሪካ እንደ ስኬታማ ሀገር ትገለጻለች፣ የሰብአዊ መብት አያያዟ ግን አስከፊ ነው ብሏል። የድርጅቱ የዋሽንግተን መስሪያ ቤት ዳይሬክተር ሳራ ማርጎን ፕሬዝደንት ኦባማ ኢትዮጵያ ውስጥ መዋለ ንዋይ ማፍሰስ ከፈለጉ በሕዝቧ የመብት ጥበቃ ላይ እንጂ አፋኝ ሲሉ ለገለጹት መንግስት መሆን የለበትም ብለዋል። የኢትዮጵያ መንግስት ኢፍትሃዊ ሕጎቹ ሰላማዊ የፖለቲካ ተቃዋሚዎችን፣ ጋዜጠኞችን፣ ጦማሪያንና በአጠቃላይ የተለየ አመለካከት ያላቸውን ሁሉ እንደሚያፈን፣ የጸጥታ ኃይሎቹ እስረኞች ላይ ስቃይ እንደሚፈጽሙ ገልጿል። ፕሬዝደንት ኦባማ ኢትዮጵያን ሲጎበኙ በጎደፈው የመንግስት መብት አያያዝ ላይ ከመሪዎቿ ጋር በግልና በይፋ እንዲወያዩ፣ ጠቅላይ ሚኒስትር ኃይለ ማርያም እውነተኛ የሰብአዊ መብት አያያዝ ለውጥ እንዲያደርጉ ኦባማ እንዲጠይቁ አስገንዝቧል። ዩናይትድ ስቴትስ ጥሩ ግንኙነት ከምትጋራቸው ሀገሮች ጋር ስለ እንደዚህ አይነቱ ጉዳዮች ትወያያለች ብለዋል ዴቪድ ሺን።
Well, I have no idea precisely what is going to be on the agenda, but I would assume that part of the discussion will deal with
በአጀንዳቸው ላይ የሰፈረው ምን እንደሆነ እንዲህ ነው ብዬ በርግጠኝነት መናገር አልችልም። ይሁን እንጂ በውይይታቸው ውስጥ የኢትዮጵያን የዲሞክራሲ ሂደትና የሰብአዊ መብቶች ጉዳይ ሳይነሱ የሚቀሩ አይመስለኝም። ይህንን የሚያደርጉት በአደባባይ ነው ወይስ በሌላ መንገድ? ራሱን የቻለ ጉዳይ ነው። ብዙ ጊዜ እንዲህ አይነት ውይይቶች የሚካሄዱት በግል ነው፣ በአደባባይም ብዛም አያወሯቸውም። ምናልባት ይህንን ለህዝብ ለመንገር የጋዜጣዊ መግለጫ ወይም ሌሎች አጋጣሚዎችን ሊጠቀሙ ይችሉ ይሆናል። ዩናይትድ ስቴትስ ከኢትዮጵያ ጋር እንዳላት ሁሉ በጎ ግንኙነት ካላቸው አገሮች ጋር የምትከተለው ፖሊሲ እንዲህ አይነት ጉዳዮችን ከአደባባይ ይልቅ በግል ወይም በዝግ አንስቶ መወያየቱን ነው።
የዩናይትድ ስቴትስ መንግስት ለኢትዮጵያ በሚሰጠው የልማት እርዳታና የሰብአዊ መብት ድርጅቶች ስለ ሀገሪቱ የመብት አያያዝ ለሚያሰሟቸው ስሞታዎች ሚዛናዊነት ዴቪድ ሺን አስተያየታቸውን አክለዋል።
Well, it's a very delicate balance, and it's one of the more difficult relationships to keep in the context of wider U.S.
ይሄ እኮ በጣም ስስ ብልት ያለው ሚዛን ነው። ዩናይትድ ስቴትስ ካላት ሰፊው ጥቅሟ ማኳያ ከብዙዎቹ የአፍሪካ ሀገሮች ጋር ካላት ግንኙነት ጋር ሲታይ ከኢትዮጵያ ጋር ያላት ይበልጥ አስቸጋሪ ናቸው ከሚባሉት ግንኙነቶቿ አንዱ ነው። በግልጽ እንደሚታወቀው የዩናይትድ ስቴትስ ስጋት በአንድ በኩል የዲሞክራሲያዊ ስርዓት ግንባታ ሂደት ሲሆን፣ በተመሳሳይ ጊዜ ደግሞ ኢትዮጵያ በአካባቢው ሰላም በማስከበርና ስደተኞችን በማስተናገድ ስለምታበረክተው አስተዋጽኦ የወዳጅነት ግንኙነቱ እንዲቀጥል ማድረግ ነው። ኢትዮጵያ ከታህሳስ 2007 ዓ.ም ወዲህ ባለው ጊዜ በአፍሪካ እጅግ ግዙፋ ስደተኛ ተቀባይ ሀገር ነች። ስለዚህ የሰብአዊ መብቶች ጥበቃና የዲሞክራሲን ጉዳይ ስናነሳ እነዚህንም ጉዳዮች አንድ ላይ ማየት ይገባናል።
በመጨረሻም ዴቪድ ሺን ስለ ዘንድሮው የኢትዮጵያ ምርጫና ውጤቱ የሚከተለውን አስተያየት ሰጥተዋል።
I'm not surprised by them, but I think it's an indication, at least the preliminary results are an indication that Ethiopia still has a long ways to go.
አላስደነቀኝም ወይም አዲስ ነገር አልሆነብኝም። እነዚህ በቅድሚያ የተነገሩ ውጤቶች ቢያንስ የሚጠቁሙት ኢትዮጵያ ለመንግስት ተቃዋሚዎች ይበልጥ የፖለቲካ መንቀሳቀሻ የሚከፍት ስርዓት በመፍጠር ሂደት በኩል ገና ብዙ ርቀት መጓዝ እንደሚኖርባት ነው። ይህ በፕሬዝዳንቱ ጉብኝት ወቅት ከሚነሱት ነጥቦች አንዱ ይመስለኛል።
ዴቪድ ሺን ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር አሁን እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ በኤሊየት ዓለም አቀፍ ጥናት ተቋም ውስጥ ፕሮፌሰር ናቸው።
አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ደግሞ VOA አምሃሪክ ብላችሁ ተከተሉን። ከምሽቱ በ3 ሰዓት ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበታችሁ ሄኖክ ሰማእግዜር ነኝ። መልካም ምሽት።
ጥንትም ላይ ሆንልሽ እንደው ተቸግርሽ እኔ ሳይገርመኝ ወርዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገድድሽም ትዝትነት ጥንትም ላይ ሆንልሽ እንደው ተቸግርሽ እኔ ሳይገርመኝ ወርዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገድድሽም ትዝብት ነው ትርፉ።
This program has come to you from the Voice of America, Washington.